አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የአይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 7ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ፋኖ ኧረ ፋኖ ፋኖ ጫካው ገባ ሳይሰናበተኝ እሸኘው ነበር ምንም ይታከሰኝ ፋኖ ፋኖ ደስ ይለኛል ይጣጥቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነድደው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ይነጋገር ያድራል ከለበኑ ጋር እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይችግር የለም ወይ
ከመጻህ ዓለም ከመጻህ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 7 ገባ የቁስለኛው ካምፕ ማለት ነው። ሽማግሌው ፊታውራሪ ነጋሽ ከነበሩበት ዋሻ ወጥተው ተቀበሉኝ። የጣሊያን የወታደር የብረት ቆብ አናታቸው ላይ አድርገዋል። ቆቡ ላይ የተጻፈውን ምልክት ሳስተውል አዩኝና የብረት ቆብ የጣሊያን ጀነራል ነው በመልከቱ እንደምታየው ከጄ ሳያመልጥ ደርሼ ጉሮሮውን ቆረጥኩት። የጀነራል ነው የተባለው ምልክት ሳይው የሬዲዮ ሰራተኛ ነው የነበረው። ነገር ግን ነገሩን ላለማበላሸት ሰውየውን እንኳን ደስ አለዎት አልኳቸው። ዋሻ ውስጥ ምግብ ተዘጋጅቶ ነበር። በዛት ያለው ያተርሽት አምጥተው ፊታችን አስቀመጡ። አተሩን እየፈለፈልን ስንበላ ሽማግሌው ነጋሽ ሐሳብ የገባቸውና የተጨነቁ ይመስላሉ። ምን እንደሚያስጨንቃቸውም ጠየቋቸው። አንድ ያላቸው ልጅ በጽኑ ቆስሏል። ለምን ቀደም ብለው አልነገሩኝም? ትንሽ አረፍ ሳትል ላስቸግርህ አልፈለኩም። ወዲያውኑ ወደ ቆሰለው ሰው ይሄድ አሳዛኝ ሆኖ ልጃቸው የመጨረሻ ሰዓቱ ላይ እንደነበረ ግልጽ ነው። እንደ ቆሰለ ብዙ ደም ስለፈሰሰው ደክሟል። ደሙም መመረዝ ጀምሯል። ማድረግ የምንችለውን ሁሉ አደረግን። ሌላው ቢቀር ጥሩ አልጋ ላይ አርፎ ነበር። ጥቂት ቆይቶ ደግሞ ቁጥራቸው በርከት ያሉ ሰዎች በዋሻው መግቢያ በር ላይ ተሰበሰቡ። ሐኪሙን ማየት ይፈልጋሉ። መልኩ ምን እንደሚመስል፣ የጸጉሩ ቀለም ትልቅ ነው ወይስ ትንሽ፣ ደግሞስ ምንድን ነው የለበሰው የመሳሰሉት መልኩን ማወቅ ይፈልጋሉ። ምክንያቱም በኋላ ቆስለኞች አካባቢ ሲሄድ ሰው እንዳይገለው ነው። ቁመቴ 6 ጫማ ከ2 ኢንች ነው። ለመለየት ይረዳቸዋል። ምክንያቱም በእነሱ አስተሳሰብ ጣሊያኖች ቁመታቸው አጭር ነው። በራሳቸው ቋንቋ መናገር ሲጀምር በመካከላችን የነበረው መከለያ ተወገደና እንደ ወንድማቸው አድርገው አዩኝ። ሁሉም ዋሻዎችና ቁጥቋጦዎች በወታደሮች ስለተያዙ ለኔ ማረፊያ የሚሆን ቦታ ማግኘት አስቸጋሪ ነበር። እውነት ነው ብዙዎች አብሬያቸው እንደሆን ጋብዘውኝ ነበር፣ ግን በብዙ ምክንያቶች ይቅርብኝ ብያለሁ። በመጨረሻ ሜዳ መካከል ላይ ወዳለ ባዶ የገበሬ ቤት ለመሄድ ወሰኑ። 3 በጥሩ ሁኔታ የነበሩ ጎጆዎች ነበሩ። 3ቱን ለመኖሪያ፣ ለዕቃ ማስቀመጫና ለማከሚያ ቦታ ማድረግ ይቻላል። በተጨማሪ ያስተዋልኩት ነገር ቢኖር የጣሊያን አውሮፕላኖች የሚጠረጠር ነገር ካላዩ በስተቀር ጎጆዎች ላይ ቦምብ አይጥሉም ነበር። በቅጥል የተሰራ ጎጆ ቆመ። ለታካሚዎች እንደ መቆያ ክፍል መሆኑ ነው። ሰዎች ከፊት ለፊት ሜዳ ላይ እንዳይሰባሰቡ ዘቦች እንዲቆሙ ተደረገ። መሃል ጦርነት ላይ ስላለው የቀይ መስቀል ባንዲራ መስቀል ትክክል ነው ብዬ አላሰብኩም። እንዲያውም ለጣሊያን አውሮፕላኖች የኢላማ ምልክት መስጠት ይሆናል። እንግዲህ በዚህ ሁኔታ አውሮፕላኖችን ሳልፈራ መድፈሬ በአንዳንድ ወታደሮች ዘንድ ደፋር ሰው የሚል ሙገሳ አስገኝቶልኛል። በሌሎች ዘንድ ግን ከሞኝ ነው የተቆጠርኩት። በቀን ብርሃን 30 ሰዎች ብቻ ደፍረው ለሕክምና መጡ። በዚህ ምክንያት ስራዬን በሚከተለው ሁኔታ አደላደልኩ። 1 የመጀመሪያ የታመሙ ሰዎች ማያ ጊዜ ከጧቱ 11 ሰዓት ከጧቱ 1 ሰዓት ድረስ። 2 ከ1 ሰዓት እስከ ጧቱ 4 ሰዓት ማረፊያ ጊዜ። በዚህ ሰዓት ቁርስ የምበላበት፣ የሕክምና መሳሪያዎችን የምቀቅልበትና ለሚቀጥለው ስራ ክሊኒኩን የማዘጋጅበት ጊዜ ነው። 3 ከ4 ሰዓት እስከ እኩለ ቀን 6 ሰዓት መንቀሳቀስ የማይችሉ በየዋሻው ያሉ ቁስለኞችን እየዞርኩ የምጎበኝበትና ቁስላቸውን የማክምበት። 4 ከ6 ሰዓት እስከ 9 ሰዓት የምሳና የእረፍት ጊዜ። 5 ከ9 እስከ ምሽቱ 1 ሰዓት ህሙማን የሚታዩበት ጊዜ። ከዚያም ቀጥሎ እስከ ምሽቱ 3 ሰዓት ተጨማሪ ህሙማን የሚታዩበት ጊዜ ሆነ። 2 ትልልቅ ፋኖሶች ቀዶ ህክምና ለማድረግ በቂ ብርሃን ይሰጡ ነበር። ለብቸኛ ዶክተር ከሶስት ያገሩ ተወላጅ ረዳቶች ጋር ብቻ መስራት የሥራ ጫናው በጣም ከባድ ነበር። ሁሉን የሚያስፈልግ ነገር ለማድረግ አስቸጋሪ ነበር። በተጨማሪ በቂ እንቅልፍ ማግኘት አልቻልኩም። በማረፊያ ሰዓቶች መተኛት ብፈልግም በጣም ታሟል በሚባል በሽተኛ ምክንያት እቀሰቀሳለሁ። በቀን እንዳልተኛ ደግሞ በ12 አውሮፕላኖቹና በቦምቦች ፍንዳታ ድምጽ ድንገት እነቃለሁ። ያም ሁሉ ሆኖ ብዙ የሚያስገርሙ ብዙም የሚያስቁ ሁኔታዎች ስለነበሩ ብቸኝነቱ እንደሚቻል እንዲሆን ረድቷል። ለምን እንደሆነ በማይገባኝ ምክንያት በመትረየስ ጥይት መቁሰል እንደ ክብር ይቆጠር ነበር። እኔ ቁስሉ ከጠመንጃ ነው ወይም ከቦምብ ፍንጣሪ ነው ብዬ ብናገር ከስድብ ነው የሚቆጠረው። ሐኪሙ ምንም አያውቅም እባላለሁ። ቁስሉ ከመትረየስ አይደለም ብዬ ከተናገርኩ አንዳንዶች መታከሙን እምቢ ይላሉ ወይም ተከታታይ ህክምና አያደርጉም። አንድ ሰው በፍንጣሪ ተመትቶ የተለያየ ሰውነቱ ክፍል ላይ 10 ቦታ ቆስሏል። ሳላስበው ሰውየውን እድለኛ ነህ እንኳን ቦምብ ወደ አየር አልወረወረህም ስል በጣም ተናደደ። አታይም እንዴ ይሄ ሁሉ ቁስል በመትረየስ ጥይት እንደሆነ አንዱ በዚህ በኩል ነው የገባው አለ በቀኝ ትከሻው በኩል ወዳለው ቁስል እያሳየ። ይሄውና የወጣው ደግሞ በዚህ በኩል ነው ብሎ በግራጭኑ ላይ ያለውን ቁስል አሳየኝ። መከረከሩ ፋይዳ የለውም። አቆሳሰሉ እንዳሰበውና እንደሚያምንበት እንደሆነ ቢሆንለት ኖሮ ቶሎ እንደሚድንም አውቃለሁ። ሰዎች የመግቢያና የመውጫ ቁስሎች ምን እንደሚመስሉ በደንብ ጠንቅቀው ያውቃሉ። ነገር ግን የመግቢያ ቁስል በጀርባቸው ከሆነ ለምሳሌ የእግራቸው መጫሚያ ላይ ታፋቸው ላይ ሆኖ ሳገኘው ከዚያ በኋላ መግቢያና መውጫውን መናገር ያቆማሉ። በዚህ ጊዜ ሲሮጡ ወይም ሲሸሹ ከኋላ የተመቱ መሆናቸውን በፍጹም ሊያምኑልኝ አይችሉም። በሙቀትና በአፈር ምክንያት እኔ ከማከሜ በፊት ሁሉም ቁስሎች በበሽታ ይለከፋሉ። ባለኝ መሳሪያ ብዙም ማድረግ የምችለው ነገር ስላልነበር ቁስሉን ደም በያዘ መርፌ እየዋጋው ማከም ባልጀምር ኖሮ እጄ እንደታሰረ ነበር የምቆጥረው። ይህም ማለት በቁስሉ ዙሪያ የሚቻለውን ያህል ደም በመርፌ ይወጋል። ይህ ደግሞ በሽታው ከቁስሉ ውጭ ወደ ሌላ ቦታ እንዳይሰራጭ ይረዳል። ደሙም የሚወሰደው ወይ ከበሽተኛው ከራሱ ወይም ከሌላ ሰው ነው። በሽታው ከሰውነት አልፎ ወደ ሰውነት የተሰራጨ ከመሰለኝ ደግሞ ከሰውነት ወደ ላይ ከፍ ብዬ ወደ እጢዎች የሚመላለሰውን ፈሳሽ እዘጋለሁ። በዚህ አሰራር ምክንያት የሚገኘውን ያልተጠበቀ ውጤት ማየት አስደናቂና ደስ የሚያሰኝም ነበር። ከ24 ሰዓታት በኋላ የቁስሉ ዙሪያ ተቆር ያለና ሰማያዊ ባለቀለም ይተካና የቁስሉ ዳር የሚገኘው የሰውነት ክፍል ተከልሎ ይደርቃል። ከሁለት ወይም 3 ቁስል ህክምና በኋላ መርገፍ ይጀምራል። በተቃራኒው ግን በሞተውና በደረቀው ቦታ ክፍተት እንደሚፈጠር ወይም ደም መፍሰስ እንደሚጀምር እውነት ነው። ነገር ግን ቁስሉ ንጹህ ይሆንና አስቀያሚ ሽታውም ይጠፋል። ቁስሉም በቶሎ ይድናል። ይህ የህክምና ዘዴ ግልጽ ባይሆንም ስራው ግን ቀላል ነበር። 20 ሲሲ ሲሪንጅ ከረጅም መርፌ ጋር ነው የሚያስፈልገው። ደሙ በሲሪንጅ ውስጥ እንዳይረጋ ሶዲየም ሳይትሬት የሚባል ፈሳሽ ጠብታ ይደረጋል። ከዚያ መርፌ አወጋጉ ልምድና ችሎታ እንደሚጠይቅ ግልጽ ነው። መርፌ ሲወጋ በሚፈጠረው እብጠት ምክንያት ለመጀመሪያዎቹ 10 ደቂቃዎች ህመም ይኖረዋል። ነገር ግን ህክምናው ለበሽተኛው የሚጠቅም መሆኑን የተረዳ ሐኪም ከጩኸትና ዋይታው ጆሮውን ደፍኖ ይሰራል። አብዛኛው ጊዜ ማደንዘዣ መስጠቱ አስፈላጊ እንደማይሆን ነው የምረዳው። በአንድ አጋጣሚ እኔው ራሴ ይህንን የደም መርፌ መውሰድ ስለነበረብኝ እንዴት እንደሚያም በቀጥታ አውቃለሁ። ነገር ግን ሰው ሊቋቋመው የማይችል ነገርም አልነበረም። መዝገቤ ስለጠፋብኝ ስንት ሰው በደም መርፌ እንዳከምኩ በትክክል ቁጥሩን መናገር ባልችልም ከ80 በላይ ለመሆናቸው ግን እርግጠኛ ነኝ። ከ10 በታች በሚሆኑት ህክምናው አልሰራም ወይም በተሳሳተ መርፌ አሰጣጥ፣ አለዚያም ደግሞ በሽታው በሰውነታቸው ከቁስሉ አልፎ በመሰራጨቱ ነው። በሽተኞቹ ራሳቸው ይህ የሕክምና ዘዴ ጥሩ ነው ብለው ስላመኑ ብዙዎቹ እንዲሰጣቸው ይጠይቁ ነበር። ብዙዎቹ የቆሰሉ ሰዎች የደም መርፌ ይሰጠን ብለው ይጠይቃሉ። በሚጠይቁበት ጊዜ ይህ ሕክምና እንደሌላው ሕክምና ሁሉ ለሚያስፈልጋቸው ሰዎች ብቻ ነው የሚሰጠው ብዬ የማቀርበው መልስ አያረጋቸውም። በአራተኛው ቀን እንደ አባጉና የቆሰሉ አንድ ግራዝማች አመጡልኝ። ጦርነቱ ላይ ሰዎቻቸውን ለማበረታታት አይዞህ እያሉ ሲጮሁ ጥይት በቀጥታ በተከፈተው አፋቸው ውስጥ ገባ። ጉንጮቻቸው፣ ከንፈራቸው፣ ጠቅላላ ፊታቸው አብጧል። መናገርም አይችሉም። አፋቸውን በከፈቱ ቁጥር የሚያጠወለውል ሽታ ይወጣል። ጥይቱ በቀኝ ጉንጫቸው በኩል ገብቶ በግራ ጉንጫቸው ወጥቷል። ጥይቱ ያለፈበት ቦታ ክፍተት ፈጥሯል። ቁስሉ የድርቀት ምልክት ያሳያል። ምላሳቸው በአግድሙ ተተብትሮ ቆስሏል። ጥርሳቸው ግን አልተነካም። አፋቸውን መጎማመጥ ስለማይችሉ በላዩ መጥፎ ሽታ ያለው ሽፋን የመሰለ ነገር ተጋግሮበታል። ለኔ ወዲያውኑ ግልጽ የሆነልኝ ነገር ግራዝማቹ የመጀመሪያው የደም መርፌ ሕክምና የሚደረግላቸው ሰው መሆናቸው ነው። ለሕክምናው ቀኝ አዝማቹን ነገርኳቸው። መርፌ ወግቼ በቁስሉና በአካባቢው ባለው ሰውነት ክፍል መካከል ጥሩ የደም መከላከያ ከማበጀቴና በንጹህ መሸፈኛ ጨርቅ ቁስሉን ከመሸፈን ውጭ በዚያ ቀን ይሁን በተከታታይ ቀን ሌላ ያደረግኩት ነገር አልነበረም። ጉንጫቸው ላይ ለነበረው ቁስል ሌላ የተጠቀምኩት ሕክምናም አልነበረም። አፋቸው ውስጡ በደንብ ተጠረገ። ምላሳቸው ላይ ያለው ቁስል በደንብ ተጠረገና የምላሱ ቁስል በመርፌ ተሰፋ። ከዚያ በኋላ በጥንቃቄና በትዕግስት አፋቸውን ማጠብ ቻል። ለበሽተኛው የመጀመሪያው ቀን አስቸጋሪ ነበር። ጉንጮቻቸው ከመጠን በላይ አብጠው ነበር። በመርፌ የተሰፋው ምላሳቸውም ህመም ነበረው። መናገር አይችሉም ነበር፣ ግን ቁጣ ከተመላበት አመለካከታቸው እኔ እንደገባኝ ከሆነ እኔን እንደ ትልቅ ጅል ነው ያዩኝ። ከነበራቸው ህመም በተጨማሪ ነካክቼ ሁኔታውን አባብሼዋለሁ ማለት ነው። ለማስረዳትና ለማረጋጋት ያደረግኩት ሙከራ አልተሳካም። በብዙ ምክንያት ሞርፊን የተባለ የህመም መቆጣጠሪያ መድኃኒት ልሰጣቸውም አልደፈርኩም። በሁለተኛው ቀን ጠቅላላ ሁኔታቸው የተሻለ ሆኖ ታየ። ከሳምንታት በኋላ ቁስሉ ሁሉም ዳነ። ይህ ደግሞ ሁላችንንም ያስደሰተ ነገር ነበር። ጉንጮቻቸው ላይ ቀለል ያሉ ሁለት ጠባሳዎች ነበሩ። ነገር ግን ያን የነበረውን ሁኔታ የሚገልጽ ሌላ ምልክት አልነበረም። ንግግራቸውም ሙሉ በሙሉ ተመለሰ። በደም መርፌ በመስጠት ጥሩ ውጤት ካገኘሁባቸው አንዱ ይኸው የቀኝ አዝማቹ ቁስል ነው። ንጉሡ የቆሰሉት በሙሉ በሦስት ደረጃ ተከፍለው እንዲመዘገቡ ትዕዛዝ ሰጥተዋል። ቀለል ያለ ቁስል፣ መካከለኛና ከባድ ቁስል። የመጨረሻዎቹ ማለትም ከባድ የመቁሰል አደጋ የደረሰባቸው ሽልማት አንድ ጊዜ በሚሰጥ ገንዘብ መጠን ወይም ጡረታ ይሰጣቸዋል። ይህንን ደግሞ ሁሉም ወታደሮች ጠንቅቀው ያውቁ ነበር። እንግዲህ ቁስሉ ትንሽ ሲሆን ጩኸቱ ግን ከመጠን በላይና የሚረብሽ ይሆናል። ሐኪም፣ መሞቴ ነው። በጠና ነው የቆሰልኩት፣ ሊገለኝ ነው። እንዳሻርገኝ እጄን ቁረጠው፣ ጉሮሮዬን ጨምረ ቁረጠው፣ ተበላሽቻለሁ። ይህን የመሰሉ ጩኸቶች ከጠዋት እስከ ማታ ድረስ እሰማ ነበር። ቀደም ባሉ በኢትዮጵያ በተደረጉ ጦርነቶች የቆሰለ ሰው ወደ ቤቱ እንዲመለስ ይፈቀድለት ነበር። ከቆሰለ ለሱ ጦርነት አበቃ። አሁን ግን ጥብቅ ትዕዛዝ ተሰጥቶ የቆሰሉት በሙሉ እዛው ግንባር ላይ እየታከሙ ሲሻላቸውና ሐኪም መዋጋት ይችላሉ ሲል ወደ ጦር ሜዳ እንዲመለሱ ይደረጋል። አንድ ቀን ከዛዩ ከደጃች አያሌው ጥያቄ መጣ። አንድ ፊታውራሪ ወደ ቤቱ ተመልሶ ይሆን? ነገር ግን ደጃዝማች ደግሞ ይፈልጉታል። ይህ የተባለው ፊታውራሪ ብዙ ጣጣ አድርሶብኛል። ቁስሉ ቀለድ ያለ ቢሆንም አልዳነም። ዲያይነት ቀለድ ያለ ቁስል ባላቸው ሰዎች ላይ ግራ የሚያጋባ ሁኔታ በግማሾቹ ላይ አስተውያለሁ። ቀላሉ ቁስል እንዴት ቶሎ አይድንም ነው ጥያቄው። ትሬሰሩ የሚያደርገውንም ነገር ጠጋብዬ በደንብ ተመለከቱ። ነገር ግን አእምሮዬን በመላመት ሆነ በምርምር መልክ በወጥረውም መልስ ማግኘት አልቻልኩም። ትሬሰሩ ፈጠነ። ፊታውራሪው ቁስሉን ለረጅም ጊዜ ያላስጠረገ ወይም ያላሳከመ መሆኑን አስታወሰኝ። ወደ ዋሻው ሄጄ ቁስሉን ማየት አለብኝ አልኩ። የተለያዩ ምክንያቶች እያቀረበ እቢ ለማለት ሞከረ። እኔ ግን ድርቅ አልኩ። ቁስሉ የተሸፈነበት ጨርቅ ሲፈታ ቡናማና ግራጫ መልክ ያለው ነገር ከቁስሉ መሃል ተከምሮ አየሁ። ከስሩ ደግሞ አረንጓዴ ቀለም ያለው መግል መውረድ ጀመረ። ቁስሉ ደግሞ ከነበረው መጠን በአራት እጥፍ ጨምሯል። ቁስልን እየበላ የሚያሰፋ ኬሚካል ያለበት ይመስላል። ምንም መጠየቅም አላስፈለገኝም። የችግሩ መንስኤ ገብቶኛል። ቁስል የሚበላው መድኃኒት ከሆነ ስር ነው የሚዘጋጀው። ስሙን ግን አላቀውም። ከቅቤና ከማር ጋር አንድ እጅ ከሁለት እጅ በሆነ መንገድ ተለውሶ ሲደረግ ቁስል እንዳይድን የማድረግ ችሎታ አለው። እነዚህ ወሮበሎች በአፍንጫዬ እየጎተቱ ሲያዞሩ ይሰንብተዋል። ጥያቄው ደግሞ ማን ነው የሚረዳቸው ነው። ለካስ ወጌሻው ነበር። ለኔ እንኳን እንደ ስራ ጓደኛ ማለት ነበር። የማላቀው ሰውም አልነበረም። በፊታውራሪ ነጋሽ እርዳታ ተይዞ እንዲቀመጥ አስደረግኩኝ። ችሎት ቀርቦ ስንሰማ እያንዳንዱን ሰው በዚያ ሁኔታ ለማከም 5-5 ማርትሬዛ ያስከፍል ነበር። የወሰደው ገንዘብ እንዲመለስ ተደረገና 3 ሰዎች ዋስ ጠርቶ ሁለተኛ ካምፕ ውስጥ ፊቱን እንዳያሳይ ተደረገ። ሌሎች በጠና የቆሰሉ የሞቱም ብዙ ነበሩ። አገጣቸው በትንትኑ የወጣ ፊታቸውን መለየት እስከሚያቅት ድረስ የቆሰለባቸው ምንም መሳሪያ ስላልነበረኝ ያለ አማራጭ እኔ ራሴ እጅና እግራቸውን የቆረጥኩባቸውንም ይጨምራል። እንደነዚህ አይነት ቁስለኞች ሳይ ይህን ሁሉ ጉዳት ባደረሱ ሰዎች ላይ ምርር ያለ የጥላቻ ስሜት ይፈጥርብኛል። ስልጣኔ ነው ተብሎ ንብረት ለመዝረፍ ጥማት ያለበት ጉልበተኛ ደካማውን የሚያጠቃ ከሆነ በዱር እንስሳት ይህን አይነት ሁኔታ አይደለም ወይ የምናየው? ብዙ የቆሰሉ ሰዎችን አየው። አብዛኞቹ እጅና እግራቸውን አጥተዋል። እነዚህ ሰዎች የተገኘባቸው ወንጀል ቢኖር አባት አገራቸውን ለመከላከል መሞከራቸው ብቻ ነው። ታዲያ ይህ በራሱ ድል አደረግን ተብሎ ሲጨፈር አንድ ጠብታ ቅሬታ ወይም ቁስል መፍጠር አልነበረበትም? በመጣው በሁለተኛው ቀን የፊታውራሪ ነጋሽ ልጅ ሞተ። ሽማግሌው ስሜታቸውን በምንም መንገድ አላሳዩም። እንደገናም ጀግና ሰው መሆናቸውን አስመሰከሩ። ደህና ሁን ልጄ፣ አሁኑኑ እኔው እከተልሃለሁ ነበር ቃላቸው፣ ያረፈውን የልጃቸውን ቅንድብ እየሳሙ። እኔም በዚህ አምልኮና ሕሊናን በሚፈትሽ ሰዓት ተካፋይ ነበርኩ። ምዕራፍ 13 የአፍጋጋ ጦርነት። በእንዳምባጉና በተደረገው ድርጊት ጠላት በንዴት የተቃጠለ ይመስላል። ከጠዋት እስከ ማታ ትላልቅ ባለ 3 ሞተር ቦምብ ጣይ አውሮፕላኖች ራስ ምሩና ደጃች አያሌው ያሉበት ካምፕ ላይ ሲያንዣብቡ ይውላሉ። ትልቅና ትንንሽ ቦምቦች የተገኘው ቦታ ላይ ሁሉ ይጣሉ ነበር። እኛም ከፍንዳታው ድምጽ ጋር ተላምደናል። ጉዳቱ መጠነኛ ነው የነበረው ምክንያቱም ጦሩ በ20 ኪሎ ሜትር ካሬ ስፋት በየቦታው ተሰራጭቶ በየዋሻውና በየጉርጓዱ ተደብቆ ስለነበር ነው። በገበሬው ቤት ያሳለፍኳቸው ቀናቶች በሙሉ ነርፍ የሚሰቀጥጡ ነበሩ። ረጅም ጊዜ በኋላ አሁን ረጋ ባለ መንፈስ ሆኜ ሳስበው እንዴት አድርገን እንደዚያ ያለ አእምሮ የሚበጠብጥን ነገር እንደተቋቋምነው ሊገባኝ አይችልም። ቦምቦች ቀረብ ባለ ቦታ ሲፈነዱ ወደ አዘጋጀሁት መጠለያ እየተፋቀቅኩ ገባለሁ። መጠለያዬም በእቃዎች በፍራሽና በኮርቻ መካከል ነበር። በዚህ መንገድ ትንሽ ደህንነት ይሰማኝ ነበር። የድሪሰሩ የፈጠነ ነገር ግን የባሰ ነበር። ደብረ አባይ ያለ ቦምብ ሲወርድ ስላየ አውሮፕላን በጮኸ ቁጥር አርፎ መቀመጥ አይችልም ነበር። ሳያስበው እየሮጠ አውሮፕላኑ ወዴት እንደሚሄድ ለማየት ይወጣና ዶክተር እየመጣች ነው ይላል። ፈጠነ ሲፈራ በእንግሊዝኛ መናገር ነው የሚቀናው። ደግሞ እየሮጠ ተመልሶ ይገባል። እኔም ድምፁን አጥፍቶ መጠሪያ ውስጥ አጠገቤ እንዲጋደም ትዕዛዝ እሰጠዋለሁ። እንደ ውሻ ነው የሚታዘዘው። ነገር ግን ወዲያው ተነስቶ ደግሞ መልሶ ይወጣል። እሱን አርፎ እንዲቀመጥና ዝም እንዲል ማድረግ አይቻልም። በእንግሊዝኛ ዶክተር አናታችን ላይ ናት። እርግጠኛ ነኝ የመጨረሻ ቀናችን ነው። ምን ማድረግ ይሻለናል? ማበረታታት ሆነ መገሰጽ ወይም መቅጣት ሊያቆመው የሚችል ነገር አይደለም። ተስፋ ቢስ የሚያደርገውን እንዲቀጥል መተው ይበጃል። አንዳንድ ጊዜ ደግሞ እንደተጋደምኩ በሳቅ እንፈራፈራለሁ። የሚያደርገውን ነገር ማየት የሚያስቅ ነበር። ግማሽ ሰውነቱን ከበሩ ውጭ አድርጎ የአውሮፕላን እንቅስቃሴ ለመመልከት አንገቱን ግን ወደ በሩ ወደ ኋላ አጣሞ መሬት ላይ ይተኛል። እኔም ብሆን በጣም ሲበዛብኝ አንዳንድ ጊዜ እየዳፍ ወደ ሜዳው ወጥቼ በረጅም ሳሮች ውስጥ እደበቃለሁ። ፈጠንና ሌሎች ድሬሰሮችም እኔን ተከትለው ይወጣሉ። ንጹህ የሚነፍሰው አየርና የፀሐያ ሙቀት አእምሮዬን ያረጋጋዋል። ድንገት ጎጆ ቢመታ ደግሞ ጎጆ ውስጥ እንዳለን አለመቀበሩም ሌላ ማረጋጊያ ጭምር ነው። አውሮፕላኖቹ ሲሄዱ ተመልሰን ጤነኛ ሰዎች እንመስላለን፣ ግን እስከሚቀጥለው ጊዜ ድረስ ነው። ሌሎች ጉዳዮችና ስራ ጊዜያችን ስለሚወስዱልን ሳቅና ጨዋታችን እንደተጠበቀ እንዲቆይ ያድርገውልናል። ከመጠን በላይ የሆኑ ንብረቶችና ሌሎች ዕቃዎችም በእንዳባጉና ጦርነት ተገኝተዋል። የተለያዩ አይነት ዕቃዎች በየዋሻው ውስጥ ተደርድረዋል። የፍራፍሬ ጭማቂ ጠርሙሶች፣ ዱቄት፣ ስኳር፣ የሬዲዮ ክፍሎች፣ መድኃኒቶች፣ ወይን በጠርሙስ፣ ዘይት፣ ቅቤ፣ መሳሪያዎች፣ ጥጥ፣ የተጠበሰ ዳቦ በሳጥን፣ የአልጋ ልብስ፣ የስፓኒሽ ኮፍያዎች፣ አልጋ፣ ጋዜጣ፣ ብሎኖች፣ ልብሶች፣ መጻሕፍት በየዋሻው ተከምረዋል። በተጨማሪም ሁለት አዳዲስ ግራማፎኖች፣ ሶስት ታይፕ መጻፊያዎችና 30 የፎቶ ካሜራዎችም ነበሩ። ወታደሮች በመጀመሪያ ማወቅ የፈለጉት ነገር ምግቦቹ መርዝነት አላቸው ወይም መበላት የሚችሉ መሆኑን ነው። እኔ እንድቀምስላቸውና እንዳረጋግጥላቸው ይፈልጋሉ። ከቀመስኩ ደግሞ ከምግቡ ባለ ንብረት ፊት መሆን አለበት። ወዲያውኑ ላረጋግጥላቸው እችል ነበር። ምክንያቱም ጣሊያኖቹ እስከ መጨረሻው ሰዓት ድረስ ምግቦቹን ይጠቀሙ እንደነበርና ሲለቁም በችኮላ ለቀው ስለወጡ ነው። ለማንኛውም ግን ለማረጋገጥ ብለን አንዱን አህያ ከዱቄቱ ከስኳሩና ከተጠበሰው ዳቦ እንዲበላ አደረግን። አህያውም ምንም አልሆነም። ወታደሮችም ተረጋጉ። ከታሸጉት ምግቦች መካከል ወታደሮች የፈለጉት ሳርዲኑን ብቻ ይመስላል። ሌሎቹን ለምሳሌ ሳልመን፣ የአሳ ዝርያ፣ ስጋ፣ የተለያዩ ፍራፍሬዎች ሎብስተር ማርማላት የመሳሰሉትን ለድካሜ ዋጋ የምችለውን ያህል መውሰድ ቻልኩ። የቀረው ወደ 1000 የሚሆን ጣሳ ለሽያጭ እንዲቀመጥ ሆነ። እነዚህ ነገሮች ዋጋቸው ምን ያህል እንደሆነ ስለማያውቁ ወደ ሐኪሙ እየመጡ ዋጋውን እንዲነግራቸው ይጠይቁ ነበር። አሁን መሸጥ መግዛትና እርስ በራሳቸው መነገድ ጀምረዋል። እዚህ ቦታም ቢሆን ሌላ ቦታ እንደሚደረገው ሁሉ የዕቃ ዋጋ እንደ ተፈላጊነቱና እንደ ጥራቱ ነው። አንዳንድ በጣም የሚፈለጉ ዕቃዎች በመጠኑ ነው የተገኙት። በተቃራኒው ደግሞ የማይፈለጉ ዕቃዎች በብዛት አሉ። በፍጹም አዲስ የሆነ ግራማፎን ማስተርስ ቮይስ የሚባል ስም ያለው ከሶስት ሸክላዎች ጋራ ዋጋው በአራት ማስትሬዛ ተመንኩት። ታይፕ መጻፊያዎች ያን ያህል ጥቅምም አልነበራቸውም። ትልቅ ታይፕ መጻፊያ በሶስት ማስትሬዛ ገዛው። የኋላ ኋላ የዋጋዎችን ዝርዝር በጽሑፍ አዘጋጀው። አለዚያ እረፍት የለኝም። አንድ ቀን አንድ ወታደር ወረቀቶች ይዞ መጣና የምገዛው ከሆነ ጠየቀኝ። አዎ በርግጥ ዋጋውን ከፍ ካላደረገ በስተቀር ገዛለሁ። ሰውየው ለስምንት 1000 የጣሊያን ሊሬ ኖቶች 50 ማስትሬዛ ጠየቀ። ከሌሎች ከተዘረፉ ንብረቶች ጋር የጥረት ካዝና ተገኝቷል። በውስጡም ብዛት ያለው የጣሊያን ሊሬ ተገኝቶበታል። እነዚህን በደንብ የተሳሉና የተዘጋጁ ወረቀቶች እውነተኛ ዋጋቸውን እስኪያውቁ ድረስ ብዙ ቀን ወሰደባቸው። በመጀመሪያ ዝም ብለው በየሜዳው እየጣሉ ለነፋስ ይበትኗቸውም ነበር። በኋላ ግን ትግራይ ውስጥ ባልደንበት ጊዜ በሙሉ በእነዚህ ወረቀቶች ሞቅ ያለ መገበያየት ነበረ። በእኔ ግምት ወደ ግማሽ ሚሊዮን የሚሆን ሊሬ በዚሁ ገበያ ሲዘዋወር ነበር። ወታደሮችን በጦርነቱ ለዘረፉት ወይም ለያዙት ነገር በሙሉ እንዲከፈላቸው ፈለጉ። ለመድኃኒቶች፣ ለቁስል መጠቅለያ ጨርቆች፣ መሳሪያዎች ጭምር። ስለዚህ ደጃች አያሌው ገንዘብ እንዲሰጡኝ ጠየቁ። እሳቸውም 200 ማስትሬዛ ላኩልኝና ላገኘኋቸው ዕቃዎች መግዣ ተከፋፈለ። የነበረኝ የመድኃኒትና መሳሪያዎች መጠን ሲጨምር ሳይ ደስታዬ ከልክ ያለፈ ነበር። አሁን ያለኝ የመድኃኒትና መሳሪያ መጠን ለወራት ያህል እንደሚያዳርሰኝ ነው። ነገር ግን ሁሉም አልነበረም። ምክንያቱም ኤተር ለማደንዘዣ የሚሰጥ የሚባል መድኃኒት 1 ኪሎ ብቻ ነው የነበረኝ። ራሴን ደግሞ የዚህ መድኃኒት እጥረት ቢኖርም በቁስል አካባቢ በሚሰጥ ማደንዘዣ እጠቀማለሁ ብዬ አረጋጋሁ። ኢትዮጵያውያን ደግሞ ህመም የመቋቋም ችሎታ ስላላቸው ለቀላል ቀዶ ጥገና ሕክምና ስራ ማደንዘዣ አይፈልጉም ነበር። ደጃች አያሌው ገንዘብ ሲልኩልኝ ጣሊያኖቹ መሃል አገሩን በቦምብ መደብደብ እንደጀመሩ አስታውቀውኛል። የደብረ አባይ ገዳም ከነሚያምረው ቤተክርስቲያኑ አመድ ሆኗል። በየሁለቱ ቀን ዳባት ባየር ይደበደብ ነበር። አሁን እርሻውን፣ ሰፈሩንና መንገዶችን በቦምብ ይደበድቡ ጀመር። በጸለምት አንድ ትንሽ ልጅ ያልፈነዳ ቦምብ አግኝቶ ጓደኞቹን ጠርቶ ይህ አስቀያሚ ነገር ነው፣ አባቶቻችንን የሚገርም ኑ እንደብድበው በማለት ባለማወቃቸው በንዴት በድንጋይ እስኪፈነዳ ድረስ ደበደቡት። እንግዲህ እነዚህ ንጹህ ትንንሽ ፍጥረቶችም የወራሪው መጥፎ መሳሪያ ሰለባ ሆነዋል። በተጨማሪ ደግሞ ሶስት ፊታውራሪዎች ማለትም ተሻገር፣ ገሰሰና ሽማግሌው ሳይሆኑ ነጋሽ ከበለሳ ወደ ግንባር ጦር ወደ አፍጋጋ እንዲሄዱ መታዘዛቸውን ሰማሁ። አፍጋጋ ወደ አክሱም ወደሚወስደው መንገድ ማለፊያ በር ነው። የሚገኘውም በተከዜና በእንዳስላሴ የጠላት ምሽግ መሃል ባለ ቦታ ነው። እንግዲህ ጣሊያኖቹ ጥቃት ቢጀምሩ የመጀመሪያውን ጥቃት ሊቀበሉ ነው። የፈለገው አመቺ ሁኔታና አጋጣሚ ቢፈጠርም ምንም አይነት ጥቃት እንዳይሰነዝሩ ተከልክለዋል። ራስ እምሩና ደጃዝማች ለወታደሮቻቸው አቀማመጥ የተስማሙ መሆናቸውንም ሰማው። የራስ ምሩ ሰዎች ወደ አክሱም በሚወስደው መንገድ በመዕራብ በኩል እንዲቆዩ፣ የደጃች አያሌው ሰዎች ደግሞ በምስራቅ በኩል እንዲሆኑ ሆኗል። በዚህ መንገድ ጥላቻ ስሜት እንዳይፈጠርና በሁለቱ ሰራዊት በኩል የማይሆን ክርክር እንዳይጀመር ነው። አንድ ቀን ፀሐይ ሳትወጣ በሽተኞች አይቼ ወደ ቤቴ ስመለስ ሶስት የጣሊያን ቦምብ ጣይ አውሮፕላኖች ድንገት አየሁ። የገረመኝ ነገር ደግሞ ከአንደኛው አውሮፕላን ትልቅ ነገር ወደ መሬት ሲጣል ቀስተ ደመና በመሰለ ህብረ ቀለም ተከትሎ በሚያፋጭ ድምፅ መሬት ላይ ወደቀ። ወዲያውኑ ሰምተነው የማናቀው አይነት የፍንዳታ ድምፅ ሶስት ጊዜ ሰማን። ሌሎቹ ሁለቱም አውሮፕላኖች ተመሳሳይ ቦምብ ጣሉ። እኔ እንዳየሁት ሁሉ ድሬሰሮቹም አይተዋል። እኔም ይህ አዲስ ነገር ምን ይሆን ብዬ አሰብኩ። የራሴ ጥርጣሬ ነበረኝ፣ ግን እርግጠኛ አልነበርኩም። ልክ አውሮፕላኖቹ እንደሄዱ ቦምብ ወደ ጣለበት አቅጣጫ ሮጥን። የወደቀው ከኛ ቦታ 300 ሜትር ርቆ ከሚገኝ ትልቅ የእርሻ ቦታ ነው። ልክ ከቦታው ለመድረስ ሲሶ መንገድ ሲቀረኝ ድንገት እንግዳ የሆነ የነጭ ሽንኩርት ወይም የሰናፍጭ ሽታ አሸተተኝ። የትኛው እንደሆነ መለየት አልችልም። ለማንኛውም ግምቴ ልክ ነበር፣ የጋዝ ቦምቦች ነበሩ። መርዝ መርዝ እያሉ ሰዎች እየጮሁ ከሜዳው እየሮጡ ይወጡ ጀመር። እኔም ዞሬ መሮጥ ጀመርኩ። የነበረኝ የመርዝ ጋዝ መከላከያ ጭንብል ቤቴ ውስጥ ግድግዳው ላይ እንደተንጠለጠለ ነበር። አንድ የጋዝ ቦምብ ብቻ ነው መሃል እርሻው ላይ የወደቀው። ሌሎች ሁለቱ ራቅ ብሎ ሜዳው ላይ ከእርሻው ማዶ ነው የወደቁት። በውጤቱ ሰባት ሰዎች ሲሞቱ ዘጠኙ ቆስለዋል። ሁሉም የሞቱት የሴት አገልጋዮች ነበሩ። አንድ ቤት ውስጥ ሆነው እህል እየፈጩ ዳቦ ይጋግሩ ነበር። የመርዝ ጭሱ በክፍቱ በር በኩል በበቂ መጠን ገብቶ ሳምባቸውን በጥቂት ደቂቃዎች ውስጥ አቃጥሎታል። ከቆሰሉት መሃል ደግሞ ሁለት አይነ ስውር ሆነዋል። አንዱ ገና የ14 ዓመት ልጅ ነበር። በፍንጣሪውና በመርዝ ጋዙ በትክትክ ብሎ ቆስሎ ስለነበር ከሳምንት በኋላ ሞተ። የቀሩት የቆሰሉት ስድስቱ ቆይተው አገግመዋል። ማስታወሻ መያዣዬ ጠፍቶብኝ ሊቀር ነበር፣ ነገር ግን ከዚህ ድርጊት ከሁለት ቀን በኋላ አገኘሁት። ቀኑን ሳየው የመርዝ ቦምብ የጣሊያኖች የገና ስጦታ ነበር። ቦምቦችን የጣሉት የገና ዋዜማ ዕለት ነው። እኔም ትልቁ በዓላችን መምጣቱ ትዝም አላለኝም ነበር። የአበሾች ገና ከአውሮፓውያን ገና 14 ቀን ዘግይቶ ስለሚከበር እኔም አብሬ በዛው ቀን ባከብር ይሻለኛል ብዬ ወሰንኩ። በአውሮፓውያን ገና የቀን ዕለት ጠዋቱኑ በፊት አውራሪ ተሻገር የተላከ ደብዳቤ ደረሰኝ። የጣሊያን ሬጅመንት አክሱምን ለቆ ወደ አፍጋጋ እየሄደ ነው። ውጊያ የማይቀር ነገር ነው። ስለዚህ ሁለት ድሬሰሮች ከመሳሪያና ቁስል ማከሚያ ቁሳቁስ ጋር በአስቸኳይ እንድልክ ጠየቁኝ። እኔም ወዲያውኑ ሁለት በቅሎ ጭነት ሙሉ ጓዝ አዘጋጀው። ነገር ግን መንገድ ወዲያውኑ መጀመር አልቻልንም፣ ምክንያቱም ሁለት አውሮፕላኖች በእኛና በእንዳ ስላሴ መሃል ባለው ሜዳ ላይ እያንዣበቡ ነበር። ተደራቢ ወይም ተጨማሪ ኃይል እንዳይሻገር እየከለከሉ እንደነበር ግልጽ ነበር። ሆኖም ከአፍጋጋ በኩል ምንም አይነት የተኩስ ድምፅ ገና አልሰማንም። እያቅማሙ ሁለቱ ድሬሰሮች አውሮፕላኖቹ ከሄዱ ከአንድ ሰዓት በኋላ ሄዱ። ይህ ሁሉ ሲሆን ሽማግሌው ፊት አውራሪ ነጋሽ የተረፋቸውን ጦር አሰባስበው ድንገት የሚፈለጉ ከሆነ በማለት የዘንባባ ዛፎች ጫካ ውስጥ ሆነው ይጠባበቃሉ። የወታደሮች የውጊያ ፍላጎት ምንም አልቀነሰም። ከምን ጊዜም በላይ ያቅራሩና ይፎክሩ ነበር። ከቀኑ 7 ሰዓት የታክሲ ድምጽ ይሰማ ጀመር። ከጥቂት ደቂቃዎች በኋላ ተከታታይ የታክሲ ድምጽ መስማት ቀጠለ። ውጊያው በሙሉ ኃይል እየተካሄደ ነው። በሩቅ መነጽር ስመለከት የኛ ሰዎች በድንጋዮችና በዛፎች ጀርባ አድፍጠዋል። ነገር ግን ሲተኩሱ ፉፍ ያለ ወደ ሰማይ የሚወጣውን ጭሳይ በሚያሳዝን ሁኔታ አብዛኛው ጦር የያዘው መሳሪያ ያለፈበት አሮጌ ሞዴል መሆኑ ትዝ አለኝ። እንዲያውም በጭሱ ምክንያት የጠላት ኢላማ እንዲሆኑ ነው ያደረጋቸው። አልፎ አልፎ ወታደሮች በቡድን እየዘለሉ ወደፊት ሲሮጡ ይታያል፣ ወይም የተለማመዱትን የከበባ ዘዴ ይሞክራሉ። ሆኖም በየጊዜው ወደ ኋላ እንዲያፈገፍጉ ይገደዳሉ። ጠላትን ማየት አልቻልኩም፣ ምክንያቱም ቆየሳ ጋር ጀርባ ተከልለው ነበር። ብዙ ሰዓታት አለፉ። ከፊት አውራሪ ተሻገር የተላከ ትንፋሽ የሚያጥረው ሰው እየሮጠ መጣ። የተላኩት ድሬሰሮች አልደረሱም ብሎ ነገረኝ። መልክተኛውም ድሬሰሮቹን ከወንዙ ባሻገር ከሜዳው ሳይደርሱ ዛፍ ስር ተቀምጠው ያያቸው መሆኑን ጠቆመኝ። የተረገሙ ፈሪዎች ሕይወታቸውን ለማዳን ኃላፊነታቸውን ዘንግተዋል። 10 ሰዎች ያሉበት አጃቢ ከፊት አውራሪ ነጋሽ መጣልንና መንገድ ጀመር። ብዙ ኪሎ ሜትሮች ተጉዘን ከወንዙ ማዶ እንደደረስ አስፈሪ የሆነ የአውሮፕላን ድምፅና ፈንጂ መስማት ጀመር። በደንብ ለማየት ጋራ ላይ ወጣን። አንድ ባንድ እየተከታተለ ያዋራጭ ሽቅብ እንደምሰሶ ወደ ላይ ትጉልል ይልና ወዲያውኑ በያቅጣጫው ሲፈነጣጠር እናያለን። 27 አውሮፕላኖች በዙሪያው እያንዣበቡ በየቦታው ድምሰሳና ጥፋት ያስፋፋሉ። በተጨማሪ የኛ የቀዳሚው ጦር ስንቅና ትጥቅ ክፍል ሰዎች በሜዳው ሲሮጡ አየሁ። በአውሮፕላኖቹ ጥቃት እየደረሰባቸው ነበር። ውጊያው ጨበጣ ስለነበር የራሳቸውን ሰዎች ላለመጉዳት አብራሪዎቹ ውጊያው ቦታ ላይ ቦምብ መጣል አልደፈሩም። በዚህ ሁኔታ ውጊያው ወዳለበት ቦታ መቀጠል አልተቻለም። ከዛፉ ስር ያገኘዋቸው ድሬሰሮች ለራሳቸው መጠለያ እንዲፈልጉና ጓዙንም እንዲጠብቁ ትዕዛዝ ተሰጣቸው። እኔና ጃቢዎቼ ባየነው ነገር ፈዘን ጋራው ላይ ባሉ ቁጥቋጦዎች ስር ቆም። አሁን ወደ ማለፊያው በር በመሄድ ቦታ እየያዘ ያለውን የጠላት ጦር ማየት ቻል። ኢትዮጵያውያን ደግሞ በእልክ መቋቋም ጀመሩ። አንድ ቡድን ጣሊያኖችን ከጀርባ ለማጥቃት ወደ ቆየሳ ተራራ ሲገሰግስ በብዙ የጣሊያን አውሮፕላኖች ታየ። ያም ሆኖ ተበታትኖ ግፊቱን ቀጠለ። ኢትዮጵያውያኑ መሪ እንደጎደላቸው ማየት ይችላለው። በጭራሽ መሪ ያለ አይመስልም። በመቶ በመቶ ሰዎች ያሉባቸው ቡድኖች ከየአቅጣጫው ይተራመሳሉ። ብዙ ጊዜም እርስ በርሳቸው ይተላለፉ ነበር። በሌላ በኩል ጣሊያኖቹ ያለማቋረጥ ወደፊት ይገፋሉ። ተፋላሚዎቻቸው ኢትዮጵያውያኑ ጣሊያኖቹን ከጀርባ ለመክበብና ለማጥቃት መንገዱን ከፍተውላቸው የሄዱ ይመስላል። ይህ ታክቲክ ጠላትን ያሳሰበው ይመስላል። ነገር ግን የኛ ሰዎች ለረጅም ጊዜ ውጊያውን መቀጠል ይችላሉ? አውሮፕላን በላያችን ላይ አለፈና ቁልቁል ወርዶ ከኛ የኪሎ ሜትር ርቀት ላይ ያረፈ። ገና ሞተሩ ሳያቆም 3 ሰዎች ዘለው ወጡና ወደ ምስራቅ አቅጣጫ መሮጥ ጀመሩ። ወዲያውኑ ሌላ አውሮፕላን በላያቸው ላይ ከነፈ። ነገር ግን በራሱ እንደ እንዝርት መሽከርከር ጀመረና በአፍንጫው ተከሰከሰና ተገልብጦ በጀርባው እንደወደቀ በእሳት መያያዝ ጀመረ። ይህ ሁሉ በጥቂት ሰከንዶች ውስጥ ነው የሆነው። ገና ምንም ቃል ሳልተነፍስ የኔ አጃቢዎች የሚሮጡትን ጣሊያኖች ለመያዝ ወደ ሜዳው መሮጥ ጀምረዋል። እነሱን ያዩ ሌሎች ደግሞ ተከተሏቸው። የጣሊያን አውሮፕላኖች አሳዳጆችን ለመግታት በመሞከር አውቶማቲክ መሳሪያ በቅርብ ተጠግተው ይተኩሱና ቦምብ ይጥሉም ነበር። በማለፊያው በር ላይ ያለው የጣሊያን አዛዥ 3 ጓዶቹ ያሉበትን አደጋ ይመለከት ነበር። ከዚህ ከተሎ አይቸው የማላቀው አስተናጊ ትይን ተፈጠረ። ወደ 100 የሚሆኑ ፈረስ ጋላቢዎች ከማለፊያው በር በኩል ያዋራጉም እያስነሱ መጋለብ ጀመሩ። አንገታቸውን ወደፊት ሰደድ አድርገው ሲከንፉ ፈረሶቹ መሬት ላይ የተኙ ነው የሚመስሉት። ጋላቢዎቹ ደግሞ ወይ የፈረሶች አንገት ላይ ተጋድመዋል ወይ ፈረሱ ላይ ቆመው ወደ ኋላ ዞረው ተቀምጠው በግራና በቀኝ እየተፈሱ የጦርነት ጩኸት ያሰማሉ። ሌሎች ሳይሆኑ ካዛኮች ወይም የሰሜን አፍሪካ አረቦች ናቸው እንዲህ አይነት ግልቢያ የሚችሉት ብዬ አሰብኩ። ከትሪፖሊ የመጡ ፈረሰኞች ነበሩ። ሶስቱ የሚሸሹት ጣሊያኖች ጋላቢዎቹን ሲያዩ ወደነሱ ሮጡ። ወዲያውኑ ፈረሰኞቹን ተቀላቅለው ተሰወሩ። ጋላቢዎቹ ፍጥነታቸውን የቀነሱ ቢመስልም ያቆመ ሰውም አልነበረም። ከዛም ትልቅ ክብ ሰሩና በመጡበት ፍጥነት ወደ ኢትዮጵያውያኑ ተመለሱ። ጥቅ በማይገኝለት ድፍረት ሞትን ሳይፈሩ በመደናገጥ ተፈዘዙበት ኢትዮጵያውያኑ መካከል ገብተው ማጥቃት ቀጠሉ። ማቆሚያ የሌለው ከሚመስል አንድ ሰዓት በኋላ ጋላቢዎቹ ወደ ማለፊያው በር ተመለሱ። ጣሊያኖቹን አድነዋቸዋል፣ ግን አምስት አረቦችና ፈረሶች ሜዳው ላይ እንደተጋደሙ ቀርተዋል። የአረቦቹ ጋላቢዎች ላይ የነበረው ትኩረት ለመቀነስ ቃኝ የአስካሪ ወታደር ቡድን በሜዳው በግራ በኩል ሄዷል። ነገር ግን ሁሉም አቅጣጫ ተከቦ ነበር። ሌላ ተጨማሪ ቡድን ደርሶ ባያስጥላቸው ሙሉ በሙሉ ይደመሰሱ ነበር። ከባድ ውጊያ ቀጠለ። ብዙ የጣሊያን መኮንኖች ሞቱ። የጠላት ጦርም ተበታትኖ ወደ ኋላ ማፈግፈግ ጀመረ። በዚህ ሰዓት ከተራራው ጀርባ የሄደው የኢትዮጵያውያን ጦር ከጀርባ ያጠቃ ይመስላል። ምክንያቱም ጨለማው ሳይመጣ የጣሊያኖቹ ማለፊያ በሩን ትተው ሸሽተዋል። ከዚያ ከግማሽ ሰዓት በፊት የመጨረሻው አውሮፕላን ተመልሶ ሄዷል። ኢትዮጵያውያን ማታውኑ በዚህ ቦታ አደሩ። የውጊያውን የተለያየ ደረጃ ስከታተል ተመስጬ ስለነበር ስለራሴ ምንም ሳላስብ ብቻዬን መቅረቴን አላስተዋልኩም ነበር። አጃቢዎቼ አልተመለሱም፣ ድሬሰሮቹም የት እንደሄዱ አላውቅም። ወደ ቦታዬ ብቻዬን መንገድ መጀመሩ ራስን ከመግደል ነው የሚቆጠረው። በዚህ ግርግር ሰዓት ብቻውን የሚጓዝ ነጭ ሰው ከታየ ለመተኮስም የሚያቅማማ አይኖርም። ያለሁበት ቦታ ሌሊቱን ማሳለፍ ነበረብኝ። ሲነጋ ሰው እኔን ፍለጋ መምጣቱ አይቀርም። በቅጠሎችና በቅርንጫፎች መኝታ አዘጋጅቼ ወዲያውኑ ተጋደም። ሳተማ እንደዳል አልደፈርኩም። እንቅልፍ ያልመጣም፣ ነገር ግን አልተሰላቸውም ነበር። ሐሳቤ ቀን በሆነው ነገር ላይ ነበር። በተለይ ከጣሊያኖቹ በኩል ፈረሰኞቹ ተአምረኛ በሆነ መንገድ ጣሊያኖቹን ያዳኑበት ሁኔታ። እኔ እንኳን ፈረስ የምወድ ሰው አይደለሁም። ከጧቱ 3 ሰዓት ሲሆን የሆነ ሰው ሐኪም ብሎ ሲጠራ ሰማሁ። የተከበሩት ሽማግሌ ፊታውራሪ ነጋሽ ራሳቸው ነበሩ። እንደሳቸው አባባል ከሞት ሊያድኑኝ ነው የመጡት። በውጊያው ሳቢያ ሁሉም ሰው ረስቶኛል። አውሮፕላኖች በጊዜ መጥተው በጦርነቱ ለምን እንዳልተካፈሉ ማሰብ ጀመርን። ከቀኑ 9 ሰዓት እስከሚሆን አልመጡም። ከብዙ ቀናት በኋላ ሰላዮቻችን ሲመለሱ ምክንያቱ ግልጽ ሆነልን። እኔም ከጦርነቱ በኋላ ሁለት የጣሊያን መኮንኖች አነጋግሬ ሁኔታውን አረጋግጫለሁ። የገና ዕለት ጠዋት 7 ቦምብ ጣይ አውሮፕላኖች ሙሉ በሙሉ ቦምብ እንደጫኑ ከአክሱም ወደ አፍጋጋ እንዲበሩ ታዘዋል። 6ቱም ተጭነው ነበር። 7ኛውን ለመጫን ዝግጅት በሚደረግበት ጊዜ አንድ ነገር ተፈጠረ። ሁኔታው በትክክል እንዴት እንደሆነ አይታወቅም። ነገር ግን የሚባለው አንድ ሰው ቦምብ መሬት ላይ ጥሎ ፍንዳታ ተጀመረ። ጥቂት ደቂቃዎች ዘግየት ብሎ ሁሉም በቦታው የነበሩት 7 አውሮፕላኖች ወደ ሰማይ ተነሱ። በዚህ ጊዜ ግን ወደፊት ሌላ ጉዳት እንዳደርሱ በፈንጂው በትንትን ብለው ነበር። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። Thank you.